የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡስ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም፣ እንደምን አመሻችሁ። በሳምንቱ የተከናወኑ አበይት ዘገባዎችን ይዘንላችኋል።
የትምህርት ተቋማት የውቀት እንጂ የግጭት ማዕከል እንዳልሆኑ ተማሪዎች ተረድተው የመጡበትን ዓላማ ለማሳካት ቅድሚያ መስጠት አለባቸው ሲሉ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ገለጹ።
ዓላማቸው ትምህርት መማር ነው ተማሪዎች። ይሄን የሚያሰናክላቸው የሚያደናቅፋቸው በውስጣቸውም ያለ ይሁን ከውጭ የሚመጣ አደናቃፊ ኃይልን የማጋለጥ ስራ መስራት መቻል አለባችሁ። ለዛ ተባባሪ መሆን የለባችሁ።
ሙሉ ዘገባውን ይዘናል። በሌላ ዘገባ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ኢትዮጵያ ገባ።
ህዝባችን ሰላም፣ ፍትህና ዲሞክራሲን ሲያገኝ የራሱን ጉዳዮች ራሱ ሲወስን እና የፖለቲካ ውሳኔዎቹንም ተግባራዊ ማድረግ ከቻለ ያኔ ትጥቅ ቦታና ተፈላጊነት አይኖረው።
ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ጋቢና ቪኦኤ የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ካድማስ እንሻገርላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዘገባችን እናልፈው። የትምህርት ተቋማት የእውቀት እንጂ የግጭት ማዕከል እንዳልሆነ ተማሪዎች ተረድተው የመጡበትን ዓላማ ለማሳካት ቅድሚያ መስጠት አለባቸው ሲሉ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ገለጹ። ሰላምን ማደፍረስ ለሚጥሩ ኃይሎች ተማሪዎች መጠቀሚያ ከመሆን ራሳቸውን እንዲጠብቁ ማሳስበዋል። አስቴር ምስጋናው ተከታዩን ይዛለች።
በአሶሳ ዩኒቨርሲቲ በተከሰተው ሁከት የሶስት ተማሪዎች ህይወት ማለፉን ተከትሎ የሳይንስና ከፍተኛ ትምህርት ሚኒስትር ዶክተር ሂሩት ወልደማርያም መግለጫ መስጠታቸው ይታወሳል። ዶክተር ሂሩት የሁከቱን መነሻ ሲናገሩ ሁለት ተማሪዎች ውሃ ሲቀዱ ገፋኝ በሚል የተጀመረው ጸብ የብሔር መልክ በመያዙ የሶስት ተማሪዎች ህይወት ሲያልፍ በ34 ተማሪዎች ላይ ደግሞ ጉዳት ደርሷል። ሁከቱን የፈጠሩትም የውጭ አጀንዳ ወይም ተልእኮ ተሰጥቷቸው በዩኒቨርሲቲ ውስጥ ልዩ ጥያቄዎችን እንዲነሱና ተቋማቱን የማወክ ስራ የሚሰሩ አካላት ናቸው ብለዋል። ከዚህ ጋር በተያያዘ በሀገሪቱ አንዳንድ ዩኒቨርሲቲዎች የተፈጠረውን አለመረጋጋት ተከትሎ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው በተፈጠረው ችግር የህይወትና የአካል ጉዳት ለደረሰባቸው ተማሪዎች የተሰማቸውን ጥልቅ ሀዘን በመግለጽ ነበር ትናንት ማምሻውን መግለጫ የሰጡት። አቶ ገዱ በመግለጫ ናቸው ወደ አማራ ክልል የሚመጡ የየትኛው ማካባቢ ተማሪዎች የአማራ ልጆች ናቸው ካሉ በኋላ አሁን በሀገሪቱ የተፈጠረውን አንጻራዊ ሰላም ለማደፍረስ ዩኒቨርሲቲን ማዕከል አድርጎ ግጭቶችን ለማስነሳት ለሚጥሩ ኃይሎች ተማሪዎች መጠቀሚያ መሆን የለባቸውም ብለዋል።
ዓላማቸው ትምህርት መማር ነው ተማሪዎች። ይሄን የሚያሰናክላቸው የሚያደናቅፋቸው በውስጣቸውም ያለ ይሁን ከውጭ የሚመጣ አደናቃፊ ኃይልን የማጋለጥ ስራ መስራት መቻል አለባችሁ። ለዛ ተባባሪ መሆን የለባችሁ። እርስ በርሳቸው ተማሪዎች መጋጨት የሌላ አካል እቅድን ፈጻሚ ከመሆን መቆጠብ አለባችሁ የሚል እምነት አለኝ። እኛም በክልላችን ባሉ ዩኒቨርሲቲዎች ከዩኒቨርሲቲው ማህበረሰብ ጋር ከህብረተሰብ ጋር ጠንክረን እንሰራለን። በተመሳሳይ በሌሎች ክልሎች የሚማሩ የአማራ ክልል ተማሪዎች በሰላም የመማር ማስተማሩ ሂደት እንዲከናወን ልዩ ትኩረት ሰጥተን እንከታተላለን። ለዚህ ደግሞ ተማሪዎቹ አስቀድሞ መረጃ በመስጠትም ይሁን የችግር አፈታቱ ተባባሪ እንዲሆኑ መሆን አለባቸው።
ይህ በእንዲህ እንዳለ ትላንት በጎንደር ዩኒቨርሲቲ መጠነኛ ለመረጋጋት ተከስቶ የነበረ ሲሆን ማምሻውን በዩኒቨርሲቲ አመራሮች፣ በከተማዋ ነዋሪዎች፣ በሀገር ሽማግሌዎች እና በልዩ ኃይል ፖሊስ ወደ ነበረበት ሰላም መመለሱን የዩኒቨርሲቲው ፕሬዝዳንት ዶክተር ደሳሌ መንገሻ ይናገራሉ።
በየዩኒቨርሲቲው ዜጎች ለተማሪዎች በቂ ጥበቃ መደረግ አለበት። ዩኒቨርሲቲ ውስጥ ተማሪ መሞት የለበትም። ከዛ በኋላ የጎንደር ከተማ ወጣቶችም የሃይማኖት አባቶችም መጥተው ነበር። ተረጋግቶ ነው ያመሸው። ትናንትና ጉዳት የደረሰባቸው ነበር የተወሰነ። ዎቹ ታክሞ ተመልሷል። ቀላል ጉዳት አሁን እንግዲህ የፌደራል የክልሉ ልዩ ኃይል ፖሊሶች ማለት ተቀናጅተው እየሰሩ ነው።
የጎንደር ከተማ የሰላምና የልማት ሸንጎ ሰብሳቢ አቶ ባዩ በዛብህ ልጆቻቸውን ወደ ጎንደር ዩኒቨርሲቲ ለላኩ ወላጆች የሚያስተላልፉት መልእክት አለ።
ከእናት ከአባቶቻቸው ጋር እንዳሉ አድርገው እንዲያውጡ ምንም አይነት እንኳን እና ሌላ የሰላምና እንትን ዝም ብማርፍባቸው ምን እናረጋግጣለን።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ተረኛ ወንጀል ችሎት በሶማሌ ክልል የቀድሞ ፕሬዝዳንትና በሌሎች ተከሳሾች ላይ ፖሊስ የጠየቀውን ተጨማሪ ምርመራ ጊዜ ፈቀደ። በሶማሌና በኦሮሚያ ክልሎች አዋሳኝ ስፍራ የተገኙ የጅምላ መቃብር ከአመታት በላይ ጀምሮ ስራ ላይ የዋለ እንደሆነም ፖሊስ አስታውቋል። መለስካቸው አምሃ ተከታዩን ዘገባ ልኳል።
ፖሊስ የሶማሌ ክልል የቀድሞ ፕሬዝዳንት አቶ አብዲ መሐመድን የክልሉን ፖሊስ ኮሚሽነር ፈሪሃን ጣሂር የሴቶችና ህፃናት ቢሮ ኃላፊ ወይዘሮ ራሂማ መሐመድ እንዲሁም የዲያስፖራ ጉዳዮች ኃላፊ አቶ አብዱራዛቅ አሚንን በተመለከተ የጀመረው ምርመራ አሁንም ከፍጻሜ እንዳልደረሰ አስታውቆ ተጨማሪ ምርመራ ጊዜ እንዲፈቀድለት ለፍርድ ቤቱ አመልክቷል። እንደ ፖሊስ አገላለጽ ከሆነ በኦሮሚያና በሶማሌ ክልል መካከል በሚገኝ ስፍራ የ200 ሰዎች አስከሬን መገኘቱን ባደረገው ምርመራ አረጋግጧል። ይህ የጅምላ መቃብር ግን ስራ የጀመረው ወይም ተጠርጣሪዎቹ ለዚህ ተግባር ማዋል የጀመሩት ከ2003 ዓ.ም አንስቶ እንደሆነም ፖሊስ አስረድቷል። ፖሊስ ሌሎችም አከናውኛቸዋል ያላቸውን የምርመራ ስራዎች ከዘረዘረ በኋላ አያሌ ያልተጠናቀቁ ስራዎች ከፊቱ እንዳሉም ተናግሯል። ከምርመራ ስራው ውስብስብነት፣ ወንጀሉ ከተፈጸመበት ስፍራ ስፋትና አስቸጋሪነት አኳያ ፍርድ ቤቱ የ14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው አመልክቷል። የተጠርጣሪ ጠበቆች በበኩላቸው የፖሊስ ጥያቄ የተደጋገመና ሰራው የሚለውም ተመሳሳይ ስለሆነ ፍርድ ቤቱ ጥያቄውን ውድቅ እንዲያደርገው ጠይቀዋል። ፍርድ ቤቱ የሁለቱንም ወገን ክርክር ከመረመረ በኋላ ለፖሊስ የጠየቀውን የ14 ቀን ጊዜ ሰጥቷል። ለዳር 27 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቤንሻንጉል ጉሙዝ የያሶ ወረዳ ነዋሪዎች ሐሙስ ማታ ተደራጅተው በሚንቀሳቀሱ ቡድኖች ሰዎች በጅምላ መገደላቸውን ገልጸዋል። የቤንሻንጉል ጉሙዝ ክልል አስተዳደር በበኩሉ የክልሉን ጸጥታ የሚያደፈርሰው አፈንጋጭ ኦነግ ታጣቂዎች ናቸው ይላል። ኦነግ በክልሉ ምንም እንቅስቃሴ እንደሌለው ገልጸው ማን የክልሉን ጸጥታ እየበጠበጠ እንዳለ እየታወቀ ኦነግ ላይ ማሳበብ ለምን አስፈለገ ይላሉ። ሙክታር ጀማል ዝርዝር ዘገባ አለው።
በቤንሻንጉል ጉሙዝ ያሶ ወረዳ የሚኖሩ ነዋሪዎች ትላንትና ሐሙስ ማታ በቡድን ወደ 37 የሚጠጉ ሰዎች መገደላቸውን ነው የሚናገሩት። ነዋሪዎቹ በጅምላ ተጠቁ ሰዎች ድምጽ በሌለው መሳሪያ ጥቃት እንደሚደርስባቸው ነው የሚናገሩት። ብዙዎቹ ሸሽተው ከያሶ ወረዳ የወጡ ሲሆን እዛ ያሉትም በስጋት የተጠመዱ መሆኑን የአሜሪካ ድምጽ ያናገራቸው ሰዎች ገልጸዋል።
ምን ሁኔታ ነው? እኛ ታፍረን ነው ያለን። ምን ያ ሁኔታችን? ምን ኦሮሞች አሁን ሁሉስ ማልቀዋል? ኦሮሞ ቢሉት አሁን ሁሉ በአንድ የተሰበሰቡት አሁን ነው ሁሉስ ማልቀዋል።
ማን ነው የሚጨርሳቸው? ምንድን ነው የሆነው? እስቲ
ያው አንዳንድ ሰው እንግዲህ በጎጃምነት መጠና እንግዲህ መጣው የሚለውን እኛም ይዛንም።
ምንድን ነው ምክንያቱ? ከምን የተነሳ ነው? ምንድን ነው እስቲ የሰሙት ይንገሩ።
ምን ምክንያት ዝም ብሎ ነው እንጂ ምክንያት ምን አላቸው? ምክንያት ምንም የላቸውም። አሁን አንድ ቤት 18 ሰው ሞተ። ኦሮሞ አንድ ቤት ተቀምጦ ሲቀመጡ አንድ ላይ ደግሞ 8 ሰው ሞተ ይባላል። እነሱ አንድ ላይ ደግሞ 27 ይላሉ። እኛ እንግዲህ በወሬና በእንትን ነው እንጂ ያው አያጋሪና በአምቡላንስ ነው ወደ ጫካ ይችላሉ። ወሬ ምካ
ማን ነው እንደዛ የሚያደርገው? ምን አይነት ሰዎች ናቸው? ይሄንን በተመለከተ የሰሙት ነገር አለ ወይ ደግሞ ለማየት እድል አግኝ?
እንዴት ሆኖ እድል ያገባሉ? ሁሉም እኮ የስቴሽን መውጫ እንኳን አጥተን ነው እንትን ያለ። ያው አንዳንድ ሰው እንግዲህ እንደ ጎጃሜ ትንሽ አንዳንድ ይጓደኛላል ለነሱ ያለ ነው እንጂ ምን እንዴት ያደርጋላቸው? ያው ጉሙዞች ናቸው፣ ወጣትና የመንግስት ሰራተኛ ትላልቆች ናቸው። ይህን ሁላ ይሰሩ
ከምን የተነሳ ነው የሚመስሉት? ምንድን ነው የሚሉት ነገር?
እኛም እኮ ግራ ገብቶናል። በቃ እንዳውጠ ሁለት አውጠው በቃ እኛ ኦሮሞን አንፈልግም ነው። ኦሮሞ አንፈልግም ቀይ የተባለ እኛ አንፈልግም።
አሁን እርስዎ ያሉበት ሁኔታ ምንድን ነው ያለው? ሌሎች አካባቢ ላይ ያሉ ሰዎችንስ?
አሁን እንደኛ ታፍነን አሁን ሽንት እንኳን ምንወጣበታችን እኛ እየተዘገር ነው። መውጫችንም ገና እግዚአብሔር ነው የማያውቀን። እኛ ታፍነን አሁን ያው ስለትን አሁን የሞጠች እንዳንድ እኔ አማራ ነኝ። ጎጃም የራሱ ስንት ጫካ ነው እየሞት ያለ አማራ ማለት ነው። ማን ይዳር ይወጣል? ማን ደም እኛ በራብና በጣም ነው አሁን ዝም ብለሙትን ያለ። እኛም አሁን ከቦን በቃ አሁን እኮ ሽንት ቤት ምናምን ተቀምጭ ነው አሁን የሆነ ሚሴጅ ኮዲ ነው አሁን በዚህ
እየተካሄደብን ነው የሚሉትን ግድያና ፍጅት ያከናውናሉ የሚሉት የመንግስት ባለስልጣንና የጸጥታ አካላት ጭምር ነው የሚሉት። ትላንትና ሐሙስ ምሽት ሰዎች በጅምላ ሲገደሉ ውስጡ ነበርኩኝ። እንደ ሞተ ሰው አድፍጬ ከዛ ሲሄዱ ነው አምልጬ ወደ ወለጋ የገባሁት ያሉኝ ሰው ግድያውን ሲያከናውኑ የነበሩት በአይንም አቃቸው የጸጥታ አካላት ጨምርናቸው ሲሉ በስም ይጠቅሳሉ። ገመቹ ባንጋ፣ በቀለ ዳኘው፣ አድማሱ ጂካራ፣ አስተዳደራቸው ደግሞ በቀለ ጨፌ፣ በአጠቃላይ የአስተዳደርና ጸጥታ ኃይል ሰዎችና ሰራተኞች ናቸው ዘምተው ሰዎቹን የገደሉት። ይህ ሰው በትላንትናው ዕለት በተጨማሪ ከቤተሰብ ውስጥ በገፍ እየተገደሉ ሰዎችን ከነ ቤተሰቦቻቸውና ቁጥር እየጠቀሱም ይናገራሉ። ኦላና ሉባ ሙሉ ቤተሰብ 3 ሰው ነው የሞተው። በዳሳ ሀብቴ ከነ ሙሉ ቤተሰቦቹ 5 ሰው ነው የተገደለው። ዱሬ ኪሎ የምትባል ሴትዮ ከነ ቤተሰቦቿ ሞታለች። አዱኛ ሂርፓ ከነ ቤተሰቡ 11 ሰው ነው የተገደለው። በሺ ሀቡሼ እናት ናት፣ ከነ 8 ቤተሰብ ተገላለች። ይህ ሁሉ በአንድ ቆርቆሮ ቤት ውስጥ ነው ታሽገው የተገደሉት። ሰሞኑን በቤንሻንጉል ጉሙዝ ያሶ ወረዳ እየተከናወነ ያለው የግድያ ዘመቻን በተመለከተ ነፍሰ ገዳዮችን የመቅጠርና ሌሎች መሰል ድርጊቶች ሲንጸባረቁ ቆይተዋል የሚሉ ሌላኛው ጉዳዩን የታዘቡ ሰው ደግሞ ይናገራሉ። ወጣቶች በቅርብ ገንዘብ ሲታደልላቸው ነበር። እነዚህ ገንዘብ የወሰዱ ሰዎች ናቸው በየቤቱ ሰው እየገደሉ ያሉት። የወረዳውን የጸጥታ ሁኔታና ነዋሪዎቹን ደህንነታቸውን ለማስከበር እየተሰራ ያለውን ጉዳይ በተመለከተ የያሶ ወረዳ ፖሊስ አዛዥ ኮማንደር ጅራታ ከበደን አናግሬያቸዋለሁ።
ያሶ ላይ ወለገኛን በጥንብጥን ሌላ ነገር አካል የለም። ቁመቶ ነው እዚህ የሚያቀውጠና እዚህ የሚረብሽ
እነማን ናቸው እንደዛ የሚያደርጉት?
የሚተላለፈው እንግዲህ ነው እዚህ የሚጠቀሙት።
ምንድን ነው ያደረጉት?
እዚህ ማለት ነው እዚህ ጋር ተማሪዎች መንገድ ላይ እየመጡ መንገድ ዘግቶ በኛ ሊቶ ነው በኛ ወረዳ በኛ ቀበሌ
ይሄ አሁን የሚሉኝ የወነግ ታጣቂዎች ሰው አስቸገሩ ሰው ገደሉ ያሉ። እስቲ በሰሞኑ የሆነው መት ነው ምን ላይ ነው ማን ነው ሞተው?
እንግዲህ ያን ያለው ችግር ኮንግረስ እንግዲህ በትላንትስያ አጣው እንደገደሉ ነው ላይ ነው። እኛ አሁን ደግሞ በኔ ወሰን ድንበሩ ላይ በቃ ታጠቀች የቀምጡ በቃ መውጫ ነው ጊዜ እንግዲህ እያሳስብ ነው አሁን ቤድነት ማይደረስ። ስለዚህ አሁን ዛሬና ዛሬ ሰላም አድርገዋል። ሰላም እንደሚዛለ
አሁን ግን የተለያዩ ማህበረሰቦች ለምሳሌ ትላንትናም የአሜሪካ ድምፅ ሬዲዮ ላይ ያቀረብናቸው ሰዎች ከአንድ ቤተሰብ 8 ሰው የተገደለበት አቶ ፈይሳ የሚባሉ ሰው ትላንት ማታም ወደ 30 የሚሆን ሰው የተለያየ እዛው ባሉበት እንደሞቱ ነው ማህበረሰቡ የሚገልጸው። እነሱ ደግሞ የሚያነሱት እዛው የጉሙዝ ነዋሪዎችና የታጠቁ የመንግስት የምናቃቸው የጸጥታ አካላት ናቸው ይላሉ። ይሄን በተመለከተ ምን ያውቃሉ?
አይ እኔ አላቀም እሱ ይሄ ያህል ከተማው ጸጥታ ድርጅት ወይም ስታንድራድ እኔ የጸጥታ አካል ነኝ ይሄን ነገር የሌላ ሴራ ፕሮፓጋንዳ ነው እንጂ እኛ እንደ መንግስት ያየነው ጉዳይ የለም። እዚህ ጉዳይ
ያሶ ለምሳሌ ጎዲሌ የሚባል ጎጥ ያውቃሉ አይደል?
ጎዲሌ ጎጥ
እዛ አካባቢ ላይ ለምሳሌ ትላንት ማታ በጅምላ ብዙ ሰው እንደተገደለና አንድ ሰው አምልጦ ከዛ እንደወጣ ነው በጥይትም ድምጽ በሌለው መሳሪያም ጭምር ነው ሰው የተገደለው ነው የሚሉት።
እኔ ምንም አላየሁም። እንደኔ አሁን ኮንትራክ ዳጋድሎም ቢሆንም ምንም ህዝቡ ነው የማረባ ማብራቱ ነው ወጣ እንጂ ምንም የሞተ ገድሎ ላይ ኮንትራክ ነው ያየሁት ነገር የለም።
አሁን የጸጥታ ሁኔታን በተመለከተ ምንድን ነው ያለው? በአሁን በአጠቃላይ
በአጠቃላይ ባህሉን በአሁኑ ሰዓት ባለው ያሱ ዙሪያ ሰላም ነው። እንግዲህ አንዳንድ በወሰኙ አካባቢ ላይ አንዳንድ ግጭቶች አንዳንድ ስጋቶች አሉ። በቃ በአጠቃላይ በዛ ላይ ከኦሮሚያ የሚወርድ ስነት አጠገች በቃ ስጋት እያሳደረገ ማህበረሰብ
አይነት ስጋ ለምሳሌ ከዚህ ቀደም የቤኒሻንጉል ክልል ብሔራዊ መንግስት ከፌዴራል መንግስት ጋር በመሆን በክልሉ የታጠቁና መሽገው ስልጠና የሚወስዱ ችግር የሚፈጥሩ አሉ በሚል የተወሰኑ በቁጥጥር ስር የዋሉ ነበሩ። እንደዛ አይነት ስጋትና እንደዛ አይነት ምልክት አለ በእናንተ አካባቢ?
በእኛ አካባቢ የለም። እኛም የታጠቀ ሰው የለም። በእኛ አካባቢ የታጠቅም የለንም። ጀነራሉ በእኛ አካባቢ በእኛ ክልልም ሆነን በእኛ ዞንም እንደዚህ አይነት ታጣቂ የታጠቀ ሰው የለም። የተያዝን የለን። አካባቢው ሰላም ነው።
የክልሉ አለመረጋጋትና ለሰው ህልፈት የክልሉ ርዕሰ መስተዳደር አቶ አሻድሊ ሐሰን ከኢቢሲ ጋር ባደረጉት ቆይታ ኦነግ ከፍተኛ ችግር እየፈጠረባቸው መሆኑን ገልጸዋል።
እዚህ አካባቢ በሚራብ ከተናጋ እየተንከሳቀሰ ያለው የኦነግ አፈንጋጭ ቡድን ለሰው ህይወት መጥፋት ምክንያት የሆኑ ነው ያለው። መንገዶች በመዝጋት አስፈላጊውን የሆነ የሰብአዊ እርዳታ ለማድረስ መንገድ እየዘጉ ስለሆነ እዛ አካባቢ ያለው ማህበረሰብ በሙሉ በጣም ትልቅ ቅሬታ ውስጥ ነው ያለው።
የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ኦነግ ላይ ባቀረበው ስሞታ ተከትሎ የኦነግ ሊቀመንበር አቶ ዳውድ ኢብሳን አናግረናቸዋል። እሳቸውም በአካባቢው እየተባባሰ ያለው ችግር ያሁን ሳይሆን የቆየ መሆኑን የገለጹት በመቀጠልም ኦነግ ምንም አይነት እንቅስቃሴና ፖለቲካዊ አላማ ቤንሻንጉል ጉሙዝ ላይ የሌለው መሆኑን ጠቅሰው ከዚህ በስተጀርባ ግን ሌሎች ነገሮች አሉ ነው የሚሉት አቶ ዳውድ።
ይህ ሁሉ ክንግት ከየት እንደሚመጣ አሁን ያሁን ሱዳን ውስጥ የሚደረገው ስልጠና ሱዳን ውስጥ ተደርጎ ወደዚህ የሚመጣው ከዚህ ጀርባ ደግሞ እዛ አካባቢ ያሉ ኢንቨስተሮች ከነዚህ ጋር የተያዙ ኢንቨስተሮች መኖራቸው እንዲሁ የአደባባይ ሚስጥር ነው። ይህንን ለመሸፋፈን የኦሮሞ ነጻነት ግንባር ስምና የኦሮሞ ነጻነት ሰራዊት ስም በማሳት ብቻ ማምለት አይቻልም። ይህ ነው
ሰሞኑን በቤኒሻንጉል ጉሙዝ ያሶ ወረዳ እየተፈጸመ ነው በሚባለው የጅምላ ግድያ የሟቾቹ መጠን ሆነ የጉዳቱ ደረጃ በግልጽ የታወቀ ነገር የለውም። ትላንትና ያናገርናቸው የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ኑሬ ቀመር ጉዳዩን ለማጣራትና የጉዳቱን ደረጃ ለማወቅ ከቤንሻንጉል ብሔራዊ ክልላዊ መንግስት ጋር ተነጋግረን እናጠናለን ሲሉ መናገራቸው ይታወሳል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ኢትዮጵያ ገባ። የግንባሩ ሰራዊት ከአስመራ በኢትዮጵያ አየር መንገድ አውሮፕላን ወደ ኢትዮጵያ መሄዱን የኤርትራ የማስታወቂያ ሚኒስቴር አስታውቋል። ሰለሞን አባተ ተጨማሪ ይዟል።
የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ወደ ኢትዮጵያ የገባው ትግሉን በሰላማዊ መንገድ ለመቀጠል ልክ የዛሬ ወር ጥቅምት 11 ከኢትዮጵያ መንግስት ጋር አስመራ ላይ በገባው ውል መሰረት መሆኑን የኤርትራ የማስታወቂያ ሚኒስቴር በሻባይት የዌብ ገጹ ላይ አስፍሯል። የሻባይት ዜና እንደሚናገረው የኢትዮጵያ መንግስት የሀገሪቱን ህገ መንግስት እንደሚያከብርና የኦጋዴንን ችግር ከስረ መሰረቱ ፈትሾ ፍሬ ያለው ውይይት የሚያዘጋጅና መፍትሄ የሚያፈላልግ የጋራ ኮሚቴ እንደሚቋቋም ቃል ገብቷል። የኦብነግን ታጣቂዎች አሳፍረው ከአስመራ የተነሱት ሁለት አውሮፕላኖች ጅግጅጋ ማረፋቸውን የግንባሩ ቃል አቀባይ አብዱልቃድር ሐሰን ሂርሞጌ ዛሬ ማምሻውን ለሶማሊኛ ዝግጅት ክፍላችን ዘጋቢ ሃሩን ማሩፍ ነግረውታል።
በብዙ መቶ የሚቆጠሩ ኃይሎች በዛሬው የመጀመሪያው ዙር ገብተዋል። ጅግጅጋ ሲደርሱም በሶማሌ ክልል መንግስትና ህዝብ እንዲሁም ቀድመው እዚያ ገብተው በነበሩ የኦብነግ ባለስልጣናት የሞቀ አቀባበል ተደርጎላቸዋል።
ወደ ሰላም የተቀላቀሉትን የኦብነግ ታጣቂዎች ሰው ጅግጅጋ ላይ የተቀበላቸው ከአይሮፕላን ማረፊያው አንስቶ በመንገዶች ግራና ቀኝ ተሰልፎ እንደነበረ የገለጹት ቃል አቀባዩ ሂርሞጌ በእውኑ የሞቀና የደመቀ ነበር ብለውታል አቀባበሉን። ከኤርትራ ከገቡት ሌላ ግዙፍ ቁጥር ያለው የግንባሩ ተዋጊ ኢትዮጵያ ውስጥ በሽምቅ ውጊያ ላይ ተሰማርቶ መቆየቱንም አብዱልቃድር ሐሰን ሄርሞጌ ተናግረዋል። ኦብነግ ላለፉት 34 ዓመታት ሲፋለም መቆየቱን የተናገሩት የኦብነግ ቃል አቀባይ የጋራ ኮሚቴው ተቋቁሞ ዘላቂ መፍትሄ እስኪገኝ ትጥቅ ስለ መፍታት ጉዳይ ለመነጋገር ጊዜው ገና እንደሆነ አመልክተዋል።
ህዝባችን ሰላም፣ ፍትህና ዲሞክራሲን ሲያገኝ የራሱን ጉዳዮች ራሱ ሲወስን የፖለቲካ ውሳኔዎቹንም ተግባራዊ ማድረግ ከቻለ ያኔ ትጥቅ ቦታና ተፈላጊነት አይኖረውም። ኢትዮጵያ አሁን ወደ ዲሞክራሲ እየተጓዘች በመሆኗ የክልሉ መንግስት በሶማሌ ህዝብ ጥቅሞችና በዲሞክራሲም ያምናል። ወደ ጦርነት የሚወስድ ችግር አይኖርም። የሶማሌ ህዝብ ተመልሶ ይዋሃዳል። አስተዳደሩና ኦብነግ እጅ ለእጅ ይያዛሉ። ከቀድሞው መከፋፈል ወጥተናል። ወደ ኋላ ጥለነዋል።
ትጥቅ መፍታትን አስመልክቶ ከዚህ ቀደም አነጋግሬያቸው የነበሩት የግንባሩ የመረጃ ወይም የኢንፎርሜሽን ኃላፊ አቶ ሐሰን ሙአሊም አብዱላሂ ጉዳዩ በጊዜ ሂደት የሚወሰን እንደሆነ ነግረውኝ ነበር።
የሰላም ድርድር መስሮች አሉ ወይም ዘሬዎች አሉ። እና ዝም ብሎ ተመንጃ ማስቀመጥ ሳይሆን የነበሩትን ችግር ተናግረው አንድ ቁጥር ሁለት ተብሎ ችግሮችን የጋራ ሁኔታ መፍትሄ እንዲገኝለት ነው መጀመሪያ ዋና ዓላማዎቹ እንጂ በመንጃት አስቀምጣችሁ ዲሁና በሰላም ዲሩ ማለት አይደለም። ያ የተወገረው ለልነት ፍትህ፣ ዲሞክራሲና ያላቸውን መብት እንዲከበርላቸው እና የራሳቸውን ቢል በራስ እንዲወስኑ ነው እንጂ ያለቀ እንዳለም ያ ሁሉ ሲሆኑ ያለቀብን እና መጀመሪያ የነበሩትን ችግሮች የጋራ መፍትሄ መገኘት አለባቸው ነው ብለን ይላል። እንግዲህ ዝም ብሎ ጠመንጃ አስቀምጦ አዲስ አበባ ሄዶ እንደዛ አለ እውነታው።
ኦጋዴን ብሔራዊ ነጻነት ግንባር እና መሪዎቹ ለኢትዮጵያ ግዙፍ ከሚባሉ ሶስት የአካባቢው ስጋቶች አንዱ ናቸው ሲሉ ቀድሞ የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የነበሩትና በአፍሪካ ግጭቶችና መፍትሄዎቻቸው ላይ የሚሰራ ተቋም መስርተው የሚመሩት ሻለቃ ዳዊት ወልደ ጊዮርጊስ በቅርቡ እንዲህ ሲሉ ገልጸውልኝ ነበር።
አንዱ በውጭ ስጋት በሶስት አቅጣጫ ነው ስጋት ያለው በኢትዮጵያ በኩል። አንደኛው በሶማሌ በኩል ነው። ብዙ ጊዜ አሁን ኦብነግ የሶማሌ አክራሪ ድርጅት ዌስተርን ሶማሊያ ሊበሬሽን ፍሮንት ብሎ ከሲአድባሬ ጋር ሆኖ ኢትዮጵያን የወጋ ታላቋ ሶማሊያን የሚያምን ለዛ የተቋቋመ ድርጅት ነው። ይሄ ኦብነግ ከዛ የወጣ የዌስተርን ሶማሊያ ሊበሬሽን ፍሮንት ከነሱ ጋር የነበረ ድርጅት ነው። ኦብነግ ነው። ኦብነግ ለዚህ የቆመ አላማ ነው። ኢስላሚክ ኮርት የሚባለው አልሻባብን የፈጠረው የኢስላሚክ ኮርት ጋር አብሮ መንግስት ለመመስረት የሞከረ ነው። ይሄ አሁን ያለው መንግስት ሲገባ የወጣ ነው እንጂ እንደገና የኢስላሚክ ኮርት የመሰለ መንግስት ቢቋቋም ሶማሌ ውስጥ በግልጽ የሚደገፍ ነው። ስለዚህ ኦብነግ የኢትዮጵያ ጠላት ነው። መበንገጠል በአከራሪ በሁሉም አንጻር በጥንቃቄና የምንገባ ነው። አንድ ስጋታችን በዛ በኩል የሚመጣ ነበር።
አሁን ግን ኦብነግ በኢትዮጵያ መንግስት ከሽብር መዝገብ ውስጥ ተፍቆ ወደ ሰላማዊ ትግል ለመግባት የተቀላቀለ ኃይል ሆኗል። ይህን እንዴት ያዩታል እርስዎ?
ይህን በግልጽ መናገር
መሳሪያ አስቀምጧል በይፋ
ስህተት ነው። እሱም ብቻ አይደለም፣ የሁሉም አቋም ሳይመረመር በግልጽ አቋማቸው ወጥተው ኢትዮጵያዊነትን ተቀብለናል ብለው ሳያምኑ ኢትዮጵያ ውስጥ እንዲገቡ ማድረግ ከመጀመር ስህተት ነው። ከገቡም በኋላ ደግሞ ኢትዮጵያ ውስጥ ገብተው የሚሰሩበት ስርዓት በደንብ ስምምነት ላይ ሳይሆን እንደ ልባቸው ኢትዮጵያ ውስጥ ፈንጭተን የምናየውም የማናየውም ችግር እንዲፈጡ መደረጉ ትክክል አይደለም።
ይህንን ኢትዮጵያዊነትን የሚመለከት ጉዳይ ኦብነግ ሲጠየቅ የሶማሌ ህዝብ ራሱ ይወስን ነው የሚለው። ወደ አቶ ሐሰን አብዱላሂ ልመልሳችሁ።
በኢትዮጵያዊነት ጥያቄ ላይ፣ በኢትዮጵያ ሉዓላዊነትና የግዛት አንድነት ጥያቄ ላይ ምንድን ነው ያለው አቋም? በዚህ ሁኔታ ውስጥ የቀደመውን ሳይሆን አሁን ባሉ የለውጥ ሁኔታዎች ውስጥ ኦብነግ ምንድን ነው የሚያስበው?
አቶ ሰለሞን በጣም ጥሩ ጥያቄ ነው። እኛ እንደምናምነው ህዝቡ የራሱን እድል የራሱ እንዲወስንና ህዝቡ ተጠይቆ እድል ተሰጥቶ ኢትዮጵያዊነን ካለ እኛም ችግርም በለን እና ህዝቡ እንድጠየቅ ህዝቡ እድል እንዲሰጠው ከራቦች ነበረው ወይም ብዙ ጊዜዎች በመገናኛ ዘዴዎች እንደሚፈጠሩ ህዝቡ ጥያቄዎች አሉ፣ ቅሬታዎች አሉ። ተጨቆናል፣ ተገስናል፣ ተረግጠናል፣ ፍቺ አላገኘንም ከተለያዩ ኢትዮጵያ ገኝ መሪዎች እና ህዝቡ ይህን ጥያቄዎች ስላሉ ምላሽ እንዲገኝ ነው እንጂ ህዝቡ ራሱን እድል ከራሱ ከወሰነና የኢትዮጵያ አካል እንሆናለን ብሎ ካል እኛ እንደ ድርጅት ምንም አይነት ችግር የለብኝ እንቀበላለን። ህዝቡ ከተቀበለ እና አሁን እንደሚታወቀው ፍቺ ዲሞክራሲ ይሰፈራል ብሎ የኢትዮጵያ መንግስት በተለይ አዲሱ ጠቅላይ ሚኒስትር ስለተናገሩት ብቻ ሳይሆን በተግባር ለወደፊት የሚታይበት ጉዳይ ስለሆነ ህዝባችን ደግሞ ይህንን ኢትዮጵያ የሚሸፈነው ዲሞክራሲ የተሸፈነው ያለው አንድ አካል በመሆን ችግር አላላቸው ይህን ነው እኛም ብለን ምናለው እንጂ ህዝቡ ይገነጠል ወይም ወረን ሲገነጠል ብለን አለም ይሄ ፖለቲካ ደግሞ የሚያዋጣን ጉዳይ አለ እና ህዝቡ ራሱ የራሱን እድል እንዲጠየቅና የራሳቸውን እንዲወስኑ ነው ዋና አላማቸው እና ይህንን አሁን መልስ ብኝለት ይመስለኛል። አቶ ዶክተር አብይ አህመድ ይህንን አሁን የተናገሩት የተለያዩ ንግግሮች ስናዳምጥ ና ስንከታተል ብትግኗ የተከታተል መስሎ ችግሩ በቀላሉ ሊፈታ ይችላል ብለን ነው ይህንን ተግባራዊ ከሆነ ነው ብለን ምናል ነው እና ለወደፊቱም አብረው መኖርና ሰላም ሲሰፈን የሚደረግበት ሁኔታዎች የተመቻቹ ስለሆነ ምናት ህዝቡ ራሱ ካልተረገጠ ፍቺ ካገኘ ዲሞክራሲ ካገኘ ይብሮ ዲሞክራሲ የለም ግን ህዝቡ ከጥንት ጀምሮ ስዘረ ድረስ ምንም የኢትዮጵያ ስጠብ ስላቸው ምክንያቱም ከሰሜን ይመጡ የነበረው ጦር ህዝቡ እንዲረገጥ የሚጮቀ ነበረ። ህዝቡ ምንም አይነት የኢትዮጵያነት ሲመስል ይህ ሁኔታዎች ቁታት ያዛት ህዝቡ እድል ከተሰጣቸው እና እሱ መሪ ተናገሮችን ቀራሶች ተግባራዊ ከሆኑ ወደፊቱ ምንም ችግር ከተፈጠሩ ህዝቡ ራሱ የራሱን እድል ከወሰነ ያው የሚረጥበት ምክንያት የለም። እኛ ደግሞ ህዝቡ ይህን ማድረግ አለባችሁ ብለን መስጠት አልችልም። እኛ የምንተወው ለህዝቡ ነው የምንተወው። ይህ የህዝብ ጉዳይ ስለሆነ ህዝቡ የራሱን እድል በራሱ እንዲወስን ነው ዋና አላማችን።
በዚህ አይነቱ የኦብነግና የሌሎችም ለኢትዮጵያ መንግስታዊነትና ሉዓላዊ አንድነት ዕውቅና የማይሰጡ ድርጅቶችን አስመልክቶ ሻለቃ ዳዊት ሲናገሩ ቀድመው ኢትዮጵያንም ኢትዮጵያዊነታቸውንም መቀበል አለባቸው ይላሉ። ሻለቃ ዳዊት የቀድሞው ዲፕሎማትና የመንግስት ባለስልጣን አሁን የግጭት ጉዳዮች ተንታኝና መፍትሄ ተቋሚ።
ተነስ ግደለው ቁረጠው አጥፋ ቀጥቅጠው ስካላሉ ድረስና አማራጩ ለዚህ ህዝብ የሚያስፈልገው አማራጭ ይሄ ነው ብለው በሰላም እስካስተማሩ ድረስ ችግር አለው እንዴ? ለመግባት ኢትዮጵያዊነትን መቀበልና ለመቀበል እንደቀድመው ሁኔታ ማስቀመጥ አስፈልጊ ነው ብለው ያምናሉ?
እሺ አሁን ለምሳሌ ኦብነግን እንውሰድ። ኦብነግን ይወሰድን እንደሆነ እስከ ትላንትና ጽሁፋቸው ጉግል ቢደረግም ይታያል፣ በሩቱ በየቦታው ይወጣል። ኢትዮጵያ ኮሎኒያሊስት ነች፣ ኢትዮጵያ ጨቁናናለች፣ ከኢትዮጵያ ነጻ መውጣት አለብን፣ ትግላችን የነጻነት ጥያቄ ነው ብለው እስከ ትላንት ወዲያ ድረስ የሚጽፉ ኮንሲስተንትሊ ሶማሌ ነጻ ከወጣችበት ጊዜ ጀምሮ ይሄን ሲናገሩ በተግባርም ሲያሳዩ የነበሩ አገሮች ናቸው። 150,000 ወታደር ኢትዮጵያ ወታደር ሞቷል በእነሱ ወረራ ምክንያት። ከዛ ወዲያው እንኳን ሲያድ ባሬ ከወደቀ እንኳን አቋማቸው አልተለወጠም። ያ አቋም ነው ያልቻለ በአንድ ጽሁፍ ላይ ማስረጃውን ሁሉ አቀርባለሁ። ከዚህ ግሩፕ ጋር አብሮ መሰለፍ ኢትዮጵያ ውስጥ እንዲገባና እንዲሰራ መፍቀድ ኮንዲሽን ያስፈልገዋል። ይሄ ኮንሰር አታቸው ኢትዮጵያዊነትን አልተቀበሉም ከአፋቸው ይናገሩት እንጂ የጽሁፋቸው በሞላ የሚያሳየው ይሄንን። ስለዚህ ይሄ በኮንዲሽን መግባት ያለበት አለቀድም ሁኔታ ሊገቡ አይችልም፣ ኢትዮጵያ ውስጥ ኦፕሬት ማድረግ አይችልም። ያን አቋማቸውን በግልጽ አውግዘው ኢትዮጵያዊያንን ብለው ከገቡ ኦፍኮርስ ኢትዮጵያዊያን ናቸው።
አበርሶ እምነት የግድ ኢትዮጵያዊነትን በቅድሚያ መቀበል አለባቸው ነው የሚሉኝ? ኢትዮጵያ ውስጥ ገብተው ለመነቃነቅ
ኢትዮጵያ አይደለም እኮ እነሱ ናቸው እኮ ኢትዮጵያዊ አይደለም ብለህ ኢትዮጵያን ስትታገል የነበርክ ኢትዮጵያ ውስጥ መግባት ትችላለህ እንዴ?
የዛሬ ወሩ የአስመራ ስምምነት የተፈረመው በኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁና በኦብነግ ሊቀመንበር አድሚራል መሐመድ ኦማን ኦስማን ነበር።
በዚሁ ተጠናቋል። በፌስቡክ @ቪያምሃሪክ በትዊተርም እንዲሁ #ጋቢናቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
Kun Radio Sagale.